ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ የካቲት 6 2015 ዓ.ም ዝግጅታችን ጀመረ። ሰሞኑን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከተፈጠረው ችግር ጋር በተያያዘ በቁጥጥር ስር የዋሉ 12 ግለሰቦች ፍርድ ቤት ቀረቡ። ከአማራ ክልል የተነሱ መንገደኞች አዲስ አበባ እንዳይገቡ መከልከላቸውን ገለጹ። እነዚህና ሌሎች ዘገባዎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ጦርነት እንዲያበቃ በህወሓትና በኢትዮጵያ መንግሥት መካከል የተፈረመው የሰላም ስምምነት በቅንነትና ሁለንተናዊ በሆነ መንገድ ከተተገበረ ኤርትራ ምንም ተቃውሞ የላትም ሲሉ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ትናንት ለሀገራቸው የመንግሥት ሚዲያ በሰጡት ቃለ ምልልስ ገልጸዋል። ኤርትራ ወደ ትግራይ ጦርነት የገባችው ተገዳ ነው ያሉት ፕሬዚደንት ኢሳያስ ሁኔታው ጥንቃቄ በተሞላበት ክትትል ሊረጋገጥ ይገባል ብለዋል። ስመኝሽ የቆየ ዝርዝር አላት።
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ትላንት ከሀገራቸው መገናኛ ብዙሃን ጋር ባደረጉት 1 ሰዓት ከ20 ደቂቃ የፈጀ የመጀመሪያ ክፍል ቃለ ምልልስ በሰሜን ኢትዮጵያ ለሁለት ዓመታት በተደረገው ጦርነት ኤርትራ ተሳትፎ እንደነበራት በይፋ የገለጹት ለመጀመሪያ ጊዜ ነው። ጦርነቱን ለማስቆም በፕሪቶሪያ የተደረሰው የሰላም ስምምነት በቅንነትና ሁለንተናዊ በሆነ መንገድ ከተተገበረ ኤርትራ ምንም ተቃውሞ እንደማይኖራትና ሁኔታውን ግን በጥንቃቄ እንደምትከታተለው ያመለከቱት ፕሬዝዳንት ኢሳያስ ህወሓት የጦርነት ማቆም ስምምነቱን የፈረመው ወታደራዊ ሽንፈቱን ለመሸፈን ነው ሲሉ ተችተዋል። ጦርነቱ በመቶ ሺዎች የሚቆጠሩ የትግራይ ተወላጆችን ህይወት የቀጠፈ ነው ያሉት ፕሬዝዳንት ኢሳያስ ጦርነቱን የቀሰቀሱና የአባባሱ ኃይሎች ተጠያቂነት ከምንም ነገር በላይ አስፈላጊ መሆኑን ጠቅሰዋል። ፕሬዝዳንቱ ይህንን ቃለ መጠይቅ ከሰጡ በኋላ ከህወሓት በኩል እስካሁን የተባለ ነገር የለም። በሰሜን ኢትዮጵያው ጦርነት የኤርትራ ኃይሎች ትግራይ ክልል ውስጥ ከፍተኛ የሰብአዊ መብት ጥሰት መፈጸማቸውን የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ በጋራ ባካሄዱት ምርመራ ይፋ አድርገው የነበረ ሲሆን ከሰላም ስምምነቱም በኋላ የኤርትራ ኃይሎች በትግራይ መቆየታቸውና የሰብአዊ ጥሰት ማድረስ መቀጠላቸው ሲዘገብ ቆይቷል። ፕሬዝዳንት ኢሳያስ ግን በዚህ ዙሪያ አስተያየት አልሰጡም። ህወሓት ከስልጣን ሲወርድ እንደ አውሮፓውያን አቆጣጠር በ2018 ዓ.ም በኢትዮጵያና በኤርትራ መካከል የተደረሰው የሰላም ስምምነት ከፍተኛ ተስፋ አጭሮ እንደነበር በቃለ ምልልሳቸው ያስታወሱት ፕሬዝዳንት ኢሳያስ ይህ ሁኔታ ዋሽንግተንን ደስ ባለማሰኘቱ ህወሓት ወታደራዊ ጥቃት እንድትፈጽም ገፋፍተዋል በማለት አሜሪካንን ከሰዋል። በኃይል ሚዛኑ ላይ የነበረው የተሳሳተ ስሌት ሲሉ የገለጹት ሁኔታም ላስከፊ እልቂት መዳረጉን አስረድተዋል። በዚሁ ቃለ ምልልስ ፕሬዝዳንት ኢሳያስ አዲሱን አሜሪካ ለዓለም አቀፍና ቀጠናዊ ሰላም የነደፈችውን ብሔራዊ የደህንነት ስትራቴጂ የአንድ ሀገር የበላይነት የሚያስጠብቅ የዓለም ስርዓትን ለማጠናከር የወጣ ነው ሲሉ ነቅፈዋል። ዩናይትድ ስቴትስ ለ80 ዓመታት ያክል በኤርትራ ላይ ያደረሰችውን ታሪካዊ በደል የሚያጎላ ደብዳቤ መንግስታቸው ለትራምፕ አስተዳደር መጻፉን አስታውሰው ይህ ጥረታቸው ግን ምንም አይነት የጎላ የፖሊሲ ለውጥ እንዳላስከተለ አመልክተዋል። በዚህ ዙሪያ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እስካሁን የተሰጠ ምላሽ የለም። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የዩናይትድ ስቴትስ ጦር በማዕከላዊ ሶማሊያ ባደረገው የአየር ድብደባ 12 የአልሸባብ ተዋጊዎች መግደሉን ትናንት አስታውቋል። አፍሪኮም የተሰኘው በአፍሪካ የአሜሪካ ወታደራዊ እዝ ባወጣው መግለጫ እንዳለው በጋራ ራስን ለመከላከል የተፈጸመ ያለውን የአየር ጥቃት ያከናወነው ባለፈው አርብ ሲሆን ይህም የሶማሊያ ፌዴራል መንግስት በጠየቀው መሰረት የተከናወነ ነው ብሏል። አፍሪኮም የጥቃቱን ትክክለኛ ስፍራ ባይገልጽም በመግለጫው ግን በደፈናው ከሞቃዲሹ ሰሜን ምስራቅ አቅጣጫ 472 ኪሎ ሜትር ርቀት ላይ እንደተደረገ አስታውቋል። የሶማሊያ መንግስት በበኩሉ በአርቡ ጥቃት 117 ተዋጊዎች እንደተገደሉ አስታውቋል። የሶማሊያ እግረኛ ጦር አዛዥ የሆኑት ብርጋዴር ጄኔራል መሐመድ ጣህሊል ቢሂ እንደገለጹት ተዋጊዎቹ የተገደሉት ከሶማሊያ መንግስት ጦር ጋር ፍልሚያ ላይ በነበሩበት ወቅት ነበር። በጥቃቱ ሲቪሎች እንዳልተጎዱ አፍሪኮም ጨምሮ ገልጿል። ባለፈው አርብ የተፈጸመው የአየር ጥቃት አሜሪካ በጋራ ራስን ለመከላከል በማለት በአመቱ ያከናወነችው ሶስተኛው የአየር ጥቃት መሆኑ ነው። ይህ በእንዲህ እንዳለ ራሷን ነጻ አድርጋ የምትቆጥረው ሶማሊላንድ ወታደሮቼን አጥቅታብኛለች ስትል ትናንት እሁድ ሶማሊያን ከሳለች። ባለፈው ሳምንት መጨረሻ በአጨቃጫቂ ድንበር ላይ ከተደረገ ከባድ ውጊያ በኋላ የተኩስ አቁም ስምምነት ላይ ቢደረስም የሶማሊያው ወገን ወታደሮቼን አጥቅተዋል ስትል ሶማሊላንድ ከሳለች። በእንደ አውሮፓን አቆጣጠር 1991 ነጻነቷን ያወጀችው ሶማሊላንድ ዓለም አቀፍ ዕውቅና ባታገኝም ሁከት በበዛበት ቀጠና ውስጥ የሰላምና መረጋጋት ተስፋ ተደርጋ ትቆጠራለች። ባለፉት ጥቂት ወራት ግን የፖለቲካ አለመረጋጋት እየተስተዋለባት ይገኛል። የተባበሩት መንግስታት ድርጅት ባለፈው ሳምንት እንዳለው ላስ አኖድ በተባለችው አጨቃጫቂ ከተማ በሶማሊላንድ ወታደሮችና ለሶማሊያ ማዕከላዊ መንግስት ታማኝ በሆኑ ሚሊሻዎች መካከል በተደረገ ውጊያ ቢያንስ 20 ሰዎች ሕይወታቸውን አጥተዋል። ትናንት እሁድ ደግሞ በሶማሊላንድ መዲና የሚገኙ ባለሥልጣናት የሶማሊያ ፌዴራል መንግሥት ወታደሮች በማለዳው የሶማሊላንድ ወታደራዊ ኃይሎችን አጥቅተዋል ብለዋል። የአሶሴትድ ፕሬስ ዘገባ እንዳመለከተው ባለሥልጣናቱ በጥቃቱ ስለደረሰው የጉዳት መጠን ከመናገር ቢቆጠቡም ዓለም አቀፉ ማኅበረሰብ በሞቃዲሾ ላይ ተጽዕኖ በማድረግ ወታደሮቿን ከሶማሊላንድ ድንበር እንድታስወጣ እንዲያደርጉ ጠይቀዋል። ሞቃዲሹ በጉዳዩ ላይ ያለችው ነገር የለም። ላስ አኖድ በተባለችውና በሶማሊላንድና በፑንትላንድ ይገባኛል ጥያቄ የሚቀርብባት የንግድ መተላለፊያ ከተማ ባለፈው ሰኞ ውጊያ ተደርጎ ነበር። ውጊያው የጀመረው የአካባቢው ሽማግሌዎች ለሶማሊ ፌዴራል ሪፐብሊክ አንድነትና ሉዓላዊነት ያላቸውን ድጋፍ ከገለጹና ሶማሊላንድ ወታደሮቿን ከአካባቢው እንድታስወጣ ከገለጹ በኋላ ነበር። በውጊያው ስንት ሰዎች እንደሞቱ የታወቀ ነገር የለም ብሏል ኤኤፍፒ በሪፖርቱ። የተባበሩት መንግስታት ድርጅት ግን በውጊያው ቢያንስ 20 ሰዎች እንደተገደሉ አስታውቆ ምርመራ እንዲደረግ ጠይቋል። ዓለም አቀፍ የቀይ መስቀል ማኅበር በበኩሉ ባለፈው ቅዳሜ እንዳስታወቀው አንድ በጎ ፈቃደኛ አባሉ ተገድሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቡርኪና ፋሶን ከማሊ በሚያዋስነው የሰሜን ምዕራብ ድንበር አካባቢ በጂሃዲስትነት የሚጠረጠሩ ቡድኖች በፈጸሙት ጥቃት 12 ሲቪሎች ተገድለው 6 የሚሆኑ ደግሞ ቆስለዋል ሲሉ የአካባቢው ነዋሪዎች ትናንት እሁድ ለኤኤፍፒ ዜና ወኪል ተናግረዋል። በደርዘን የሚቆጠሩ ወንዶች በሞተር ብስክሌት ላይ በመሆን ሳናካዱጉ የተባለችውን መንደር ባለፈው ሐሙስና አርብ አጥቅተዋል ሲሉ አንድ ነዋሪ ለኤኤፍፒ ተናግረዋል። የሟቾቹ ቁጥር ከተጠቀሰው ሊበልጥ እንደሚችል ተፈርቷል። አንድ የዓይን እማኝ እንዳሉት መንደሩ ሙሉ ለሙሉ በእሳት የወደመ መሆኑንና ነዋሪዎቹ ካለፈው አርብ ጀምሮ መንደሩን ለቀው እየወጡ መሆኑን ተናግረዋል። ነዋሪዎቹ መንደራቸውን ሲለቁ ምንም ንብረት እንዳልያዙና እንስሶቻቸውም በአጥቂዎቹ እንደተዘረፉ የዓይን እማኙ ጨምረው ገልጸዋል። ያራን በተባለችው ሌላ ከተማ ትናንት እሁድ ጥቃት ተፈጽሞ እንደነበርም ታውቋል። በቡርኪና ፋሶ በጂሃዲስቶች የሚፈጸሙ ጥቃቶች በቅርብ ሳምንታት ውስጥ እየጨመሩ መምጣታቸው ታውቋል። ባለፈው ሳምንት ሲቪሎችን ጨምሮ 40 የሚሆኑ ሰዎች ሲገደሉ ከዛ ቀደም ብሎ በነበረው ሳምንት በጂሃዲስቶች በተከፈተ ጥቃት 50 የሚሆኑ መገደላቸው ታውቋል። በዓለም እጅግ ድሃ ከሆኑ አገሮች አንዷ የሆነችው ቡርኪና ፋሶ ከማሊ በሚመጡ ጂሃዲስቶች ጥቃት ሲፈጸምባት ሰንብታለች። በሺ የሚቆጠሩ ሲገደሉ ከሁለት ሚሊዮን በላይ ደግሞ ከመኖሪያቸው ተፈናቅለዋል። 40 በመቶ የሚሆነው የአገሪቱ ክፍል ከመንግሥት ቁጥጥር ውጪ ነው። በዓለም ባለትልቅ ዕድሜ የአገር መሪ የሆኑትን የፕሬዚደንት ፖል ቢያ 90ኛ የልደት በዓል ካሜሩን በማክበር ላይ ነች። ደጋፊዎቻቸው ፖል ቢያ ከሁለት ዓመት በኋላ በሚደረገው ምርጫ ተሳትፈው 4 አስርት ዓመታትን ያስቆጠረው አገዛዛቸውን እንዲቀጥሉ ተስፋ ያደርጋሉ። ተቃዋሚዎቻቸው በበኩላቸው ቢያ ፈላጭ ቆራጭ ናቸው በማለትና የጤንነታቸውን ሁኔታም በማንሳት በስልጣን መቀጠላቸውን አይደግፉም። የቪኦኤው ሞኪ ኤድዊን ከያውንዴ እንደዘገበው ወጣቶች በቢያ የልደት በዓል አከባበር ላይ እንዲሳተፉ በመገደድ ላይ ናቸው። ፖል ቢያ ካሜሩንን ከእንደረፓን አቆጣጠር 1982 ጀምሮ ላለፉት 41 ዓመታት በፕሬዝደንትነት ሲመሩ ቆይተዋል። ከእንደረፓን አቆጣጠር 1992 ጀምሮ የተደረጉትን ምርጫዎች ሁሉ ቢያ ቢያሸንፉም ተቃዋሚዎቻቸው ምርጫዎቹ የተጨበረበሩ ናቸው ሲሉ ይከሳሉ። በእንደረፓን አቆጣጠር 2008 የስልጣን ጊዜን የሚገደበውን አንቀጽ ከሕገ መንግሥቱ ሰርዘው በስልጣን እስካሁን መቆየት ችለዋል። ዛሬ በተከበረው የልደት በዓላቸው ላይ ገዢው የካሜሩን ሕዝቦች ዲሞክራሲያዊ ንቅናቄ ቢያ በመጪው ምርጫ እንዲወዳደሩ ጥሪ አቅርቧል። ቢያ በያውንዴ በተደረገው የልደት በዓል አከባበር ሥነ ሥርዓት ላይ አልተገኙም። የአገር ውስጥ መገናኛ ብዙሃን የዕድሜና የጤና ሁኔታቸውን እያነሱ ዘግበዋል። በመጨረሻም አድማጮች፣ በአሜሪካ በጉጉት ሲጠበቅ የነበረው የእግር ኳስ ጨዋታ ፍጻሜ ትናንት እሁድ ተካሂዶ የካንሳስ ሲቲ ቺፍስ ቡድን የፊላደልፊያውን ኢግልስ 38-35 በሆነ ውጤት አሸንፎ ዋንጫውን ወስዷል። የቺፍስ ቡድን መሪ ኳርተርባክ ይሉታል የወረወራቸው ሦስት ኳሶች ለግብ በመብቃታቸው የምርጥ ተጫዋች ማዕረጉን ጭኗል። የአሜሪካው እግር ኳስ እነርሱ የሚጫወቱት በእጃቸው ነው፣ እጅግ ተወዳጅና ፍጻሜውም በጉጉት የሚጠበቅ ነው። በረፍት ሰዓት የሚቀርበው ትዕይንትና ለቴሌቪዥን ተመልካቾች የሚተላለፈው ማስታወቂያ ከፍተኛ ትኩረትን የሚስብና ትልቅ የመነጋገሪያ ርዕስ ሆኖ የሚሰነበት ነው። በረፍት ሰዓት በሪያና የቀረበው የሙዚቃ ትርኢት ደማቅና በአይነቱ ለየት ያለ ነበር። ካንሳስ ሲቲ ቺፍስ የቻምፒዮኑን ዋንጫ ሲያነሱ በአራት ዓመት ውስጥ ለሁለተኛ ጊዜ ነው። አድማጮች፣ የምሽቱ ዜና በዚሁ ተጠቃልሏል። ከቀሪው ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት።
እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ የካቲት 6 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። እንደ አውሮፓውያን አቆጣጠር በ2012 ዓ ም የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ወይም ዩኔስኮ አባል ሀገራት ባሳለፉት ውሳኔ መሰረት በየአመቱ የካቲት 6 ዓለም አቀፍ የራዲዮ ቀን በመባል ይከበራል። ዛሬም ዕለቱ የሚታሰብበት መሪ ቃል ራዲዮና ሰላም የሚል ነው። ራዲዮ እንግዲህ እንደሚታወቀው ግጭቶችን ለማባባስ ሚና ሊኖራቸው ቢችልም ትክክለኛና ስነ ምግባሩን በጠበቀ መልኩ የሚሰራጭ ራዲዮ ግጭቶችን ወይም ውጥረቶችን ያረግባል፣ እንዳይባባሱ ይከላከላል፣ የእርቅና የመልሶ ግንባታ ውይይቶችንም ያመቻቻል። ስለዚህ ገለልተኛ ሬዲዮ የሰላምና የመረጋጋት ዋና አካል ተደርጎ መታየት እንደሚኖርበት ዩኔስኮ አመልክቷል። በዚሁ ወደ ዕለቱ አብይ ርዕስ ዘገባ እንለፍ። ከአማራ ክልል ተነስተው ወደ አዲስ አበባ እየተጓዙ የነበሩ መንገደኞች ወደ ከተማዋ እንዳይገቡ መከልከላቸው ተገለጸ። ለአሜሪካ ድምጽ አስተያየታቸውን የሰጡ ተጓዦች የአማራና የኦሮሚያ ክልል አዋሳኝ በሆነችው ጎሐጽዮን አካባቢ ስንደርስ የኦሮሚያ ልዩ ኃይል መለዮ የለበሱ ታጣቂዎች እንድንመለስ አድርገውናል ብለዋል። የካቲት 2ና 3 2015 ዓ.ም የአማራ ክልል መታወቂያ የያዙ ተጓዦችን ብቻ ለይተው ይመልሱ እንደነበር እና ከአርብ ዕለት ወዲህ ግን ሁሉንም ተጓዦች መከልከላቸውን ነው የተናገሩት። በአሁኑ ሰዓት በርካታ ተጓዦች ደጀን ከተማ ላይ እየተጉላሉ ነው ሲሉም አስተያየት ሰጪዎቹ ተናግረዋል። በጉዳዩ ላይ ከፌዴራል መንግስት መልስ ለማግኘት ያደረግነው ጥረት ለጊዜው ባይሳካም የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ የተዘጋ መንገድ የለም ሲሉ ምላሽ ሰጥተዋል። አስቴር ምስጋናው ዝርዝር አላት።
ለባህር ዳርና አዲስ አበባ አማካኝ በሆነችው ደጀን ከተማ 3 ቀን ቆይቶ እንደተመለሰ የሚናገረው ወጣት ስመኘው ባለፈው አርብ ዕለት ነበር ከባህር ዳር ተነስቶ አዲስ አበባ ለመሄድ ጉዞ የጀመረው። ነገር ግን ከአማራ ክልል ተሻግሮ ኦሮሚያ ክልል በመትገኘው ጎሐጽዮን አካባቢ ሲደርሱ የኦሮሚያ ልዩ ኃይል መለዮ የለበሱ ታጣቂዎች ወደ አዲስ አበባ መሄድ አትችሉም ብለው እንደከለከሏቸው ይናገራል።
መጀመሪያ አርብ ዕለት ያደረጉት ከአሮጊቶች ሴቶች እና ትልልቅ ሰዎች አባቶች አባወራ የሆኑ ማለት ከ50 በላይ የሆኑ እና የአዲስ አበባ መታወቂያ የያዘ የመንግስት ሰራተኛ የሆነ ነበር የሚያሳልፉት ነበር እየመረጡ ማለት ነው። ከዛ በመቀጠል ቅዳሜለት ምንድን ያደረጉት ሙሉ ነው ከተ ያደረጉ ነው። መንገዱ ሰላም ነው። በሰልፉ ምክንያት ተባለ ሰልፉ ተራዝሟል ተብሎ ተነገረን። መንገድ ቀጠልን። ስንቀጥል ግን ትናንትናም ቆረጥን ዛሬም ቆረጥን ተመላሽ ነው እየሆነ ያለ። ከሰላሳ ባስ በላይ ነው የተመለሱ። ያው ሚኒተሪ ለብሷል የኦሮሚያ ልዩ ኃይል ፍተሻ ነው የሚያካሄዱት። ከፍተሻም ብቻ ሳይሆን ተመለሱ ነው። ምንድን ነው ችግሩ? ማለፍ የማንችልበት ምክንያት ምንድን ነው? ተመለሱ ብለን ሌላ ምንም መፍትሄ የለም። ተመለሱ ነው። ከዛ ሰው ወርዶ መለመን ሲጀምር ምንድን ነው ያደረገው? ማሰር፣ የማሰር ስራ ነው የሰሩ የማሰር። ከዛም በኋላ ይሄን ያህል ብር አምጣ፣ ለዋስትና ይሄን ያህል ብር አምጣ እየተባለ ነው። 12 ሺህ ብር ከፍሎ የወጣ ሰው አለ፣ 10 ሺህ ብር ከፍሎ የወጣ ሰው አለ። አንድ ቢሉ ሹፌሩን ብር አምጣ ይላሉ። ሰርተሽ ማለፍ ከቻልሽ ታልፊያለሽ፣ ብር መስጠት ካልቻልሽ ግን ሙሉ ተመለሰ የሚባለው። አሁን ያ ነገር ኢንፎርሜሽን ሲሰማባቸው አጠቃላይ ነው የዘጉት። ሰውም እዛው ነው ያለው። ይህን መኪና ስር ነው የሚያረፈው፣ በረንዳ ላይ ነው የሚያረፈው። አዝኔታ ማለት አንዳንድ ሰው የሚያስብ ሰው ደግሞ ወስዶ ያሳድራል በትብብር እንጂ ሰው እዛ ነው ያለው፣ መኪና ስር ነው ያለው።
የሐዋሳ ከተማ ነዋሪ እንደሆነች የነገረችን ቃል ኪዳንም እንዲሁ ቤተሰብ ጥየቃ ከሄደችበት ጋይንት ወደምትኖርበት ሐዋሳ ለመመለስ አርብ ዕለት ከባህር ዳር ወደ አዲስ አበባ ጉዞ ብትጀምርም ጎሐጽዮን ላይ እንድንመለስ ተገደናል ትላለች።
ስሜ ቃል ኪዳን አለሙ እባላለሁ። የተነሳ ነው ከባህር ዳር ነው። ከባህር ዳር ወደ አዲስ አበባ ለመሄድ ነው። ጊዋጽዮን ስንደርስ
መቼ ነበር የሄድሽው?
አብለታ ነው የሄድ ነው። ጊዋጽዮን ስንደርስ ተመለሱ ነው የተባለ። አባቶች እናቶች ወርዶ ለመለመን ሞክረው ነበረ። እነሱንም አሻፈረኝ ብለው ታርጋ እንፈታለን ተባለ። ባስ በጣም እኛ እንደውም ስንቆጥ ወደ 11 ባስ ነው እዛ ይቆሙ። መጨረሻ ላይ ተመልሰን ወደ ባህር ዳር ስንመጣ ባሱ ማለት ነው። ወጣቶች የአማራ ክልል መታወቂያ ካላችሁ አትሄዱም እየተባለ ነው። ሲራስ እዛም ጓደኛዬ ራሱ ሄዳለች። አሁን የአማራ ክልል መታወቂያ ኑሯት የተመለሰች ጓደኛዬ ነች። አሁን ተመለስ ተብላ ማክሰኞ ዕለት እኔ ደግሞ ችግር የለውም ምናምን ብዬ ከሜርና ምን ወጣው ግን ምንም አልተሳካም። መጣን ማለት ነው። ተዘለያል አልጋ ምንም አላያገኙ አይደለም። ምግብም እንደዛው ማደሪያ ራሱ በየቤተክርስቲያን ነው እያደሩ ያሉት ማለት ነው። ሰው እየተባበራቸው እና በጣም ስቃይ ላይ ነው።
ትናንት እሁድ እንዲሁም ዛሬ ከባህር ዳር ወደ አዲስ አበባ ለመጓዝ ቀድመው ትኬት የቆረጡ ተሳፋሪዎችም ትኬት ከቆረጡበት የትራንስፖርት ድርጅት ገንዘባቸውን ሲያስመልሱ ተመልክተናል። በስፍራው አግኝተን ያነጋገርናቸው እነዚህ መንገደኞች ቅሬታቸውን እንዲህ ሲሉ ገልጸውልናል።
በቃ ቢተውልኝ ያዛቸው።
እሺ፣
እኔ የመጣሁት ከአዳማ ነው፣ አገር ለማየት ነው የመጣሁት። ነገር ግን መመለሻ አጠን ይኸው ወር ሶስት ሳምንታችን ይሞላል ጊዜ አካባቢ ላይ ለመሆኑ መንግስት አለ?
ምንድነው የገጠመው ችግር?
ያው አውቶቡስ የለም ተባለ፣ ተዘጋ።
ባህር ዳር መጥቼ ከባህር ዳር ተሳፍሬ ነበር እና መንገድ ላይ ተዘግቷል ሲባል በመንገድ ምክንያት ሐሙስ ዕለት ነው የመጣሁት እና ሐሙስ ዕለት ስመጣ መንገድ ተዘግቷል ሲባል አሁን አልጋ ማውጣልኝ ምግብን በጣም ወጪ አግኝቻለሁ ማለት ነው እና አሁን ላይም መፍትሄ አላገኘሁም።
የሀገር አቋራጭ ትራንስፖርት ድርጅቶች በተፈጠረው መንገድ መዘጋት ችግር ኪሳራ ውስጥ መግባታቸውን ይገልጻሉ። የአምላክ አሰፋ የዋልያ ትራንስፖርት ድርጅት ሰራተኛ፣
ይህ ተመላሽ እንዳለፈ የተቆረጠ ትኬት ተመላሽ የሆነ ነው። ድርጅቱ አሁን ይህን ሁሉ ነገር ነው ወጪ እያደረገ ያለ ኪሳራ እየደረሰበት ያለ እና ያለውን ነገር ምናለ መንግስት ካፈጠ ይላሽ።
ከመቼ ጀምሮ ነው
አሁን ከቀን ሁለት ጀምሮ በቀን አንድም ሄደው የተመለሱ አሉ። የእነሱ ምን ጭምር ነው ወጪ የምናደርግ እና ብዙ ነገር ምን እየተሰራ ነው? ትኬትም አለ የብዙ ወጪ አለ እና ይህን ነገር ማለት አሳቢ
ሆ አሁን ባለው ሁኔታ ላይ አንደኛ ድርጅቱን በጣም ያላግባብ ወጪ እያወጣ ነው። ሰራተኛ አለ፣ ግብር አለ፣ ሲቀጥል ደግሞ ከስተመሮቻችንን በጣም እየተጉላሉብን ነው። ደጀን ላይ ናቸው አሁን ያሉት። መረጃ በየሰዓቱ ነው የሚቀያየር። አዲስ ነገር ካለ እያልን ሲቀጥል
በመንገድ መዘጋት ምክንያት ብዙ መንገደኞች በአውሮፕላን መጓዝ ቢፈልጉም የአውሮፕላን ትኬት ዋጋም ከአቅም በላይ በመሆኑ መቸገራቸውንም አስተያየት ሰጪዎቹ ይናገራሉ።
ፕሌንም አሁን የለም፣ እንደ ባስ ነው። ለአራት ቀን ለሶስት ቀን እየተቀጠርን ያለን አቅምም የለንም። አይደለም 5300 ብር ልንከፍል እኛ 1000 ብር ልንከፍል አጠን ከአንዱ ጓደኛ ከአንዱ ጓደኛ እየተበደርን ያለን። አልጋ እዚህ ስንት ነው? 300 ብር ነው በቀን የምንከፍል። ከየት ይመጣል?
ስሜ አለማየሁ አበራ እባላለሁ። ዛሬ ትኬት ኢትዮጵያ አየር መንገድ በጣም ጨምሯል በዚህ ሳምንት በመንገዱ መዘጋጋት ምክንያት።
ከዚህ በፊት ስንት ነበር የምትቆርጠው?
3500 ብር። አሁን ዛሬ ግን 5500 ብር ገብቷል። በጣም ከባድ ነው።
መንገደኞች ያቀረቡትን ጥያቄ ተቅሰን በስልክ አስተያየታቸውን የጠየቅናቸው የኦሮሚያ ክልል አስተዳደርና ጸጥታ ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ የተዘጋ መንገድ የለም ሲሉ አጭር መልስ ሰጥተዋል።
እኔ አሁን አልሰማሁኝም።
ትላንትናም እንዲህ አይነት ጥያቄ ከመንግስት ሚዲያዎች ተጠይቀው ነበር እርሶ፣ እና ሚዲያ ላይም ሰምቻለሁ። ትላንትናም አልሰማሁም ነው ያሉት። በጉዳዩ ዙሪያ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የህወሓት ታጣቂዎች አሁንም ድረስ ተቆጣጥረዋቸዋል ከተባሉ የአፋር ክልል አካባቢዎች ባለመልቀቃቸው በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው እንዳልተመለሱ የአፋር ሰብአዊ መብቶች ድርጅት አስታወቀ። የድርጅቱ ሊቀመንበር አቶ ጋአስ መሐመድ ተፈናቃዮቹ ከፍተኛ የምግብና የሕክምና እጥረት እንዳጋጠማቸው ተናግረዋል። ድርማ በተሰኘው መጠለያ ጣቢያ የሚገኙ አስተያየት ሰጪዎች በበኩላቸው ታጣቂዎቹ አሉባቸው በተባሉ ቀበሌዎች ውስጥ ስለሚገኙ ቤተሰቦች ቻቸው ምንም አይነት መረጃ እንደማይደርሳቸው ተናግረዋል። መስፍን አራጌ ዝርዝራለሁ።
በአፋር ክልል ዞን 2 መጋሌ ወረዳ የሚገኙት ቶንሳ፣ አራዱና ህዳ ቀበሌዎች ከበዓላ ወረዳ ካላ ቀበሌ እንዲሁም ከበረሃሌ ወረዳ አላ ቀበሌ አሁን ድረስ በህወሓት ታጣቂዎች ቁጥጥር ስር እንደሚገኙ አሊ ፊራጅ የተባሉ የመጋሌ ከተማ ተፈናቃይ ገልጸዋል። ጦርነቱን ተከትሎ ከመጋሌ ከተማ 50 ኪሎ ሜትር ርቀት ላይ ወደምትገኘው ድርማ ቀበሌ በመምጣት በመጠለያ ጣቢያ ውስጥ ለወራት መቆየታቸውን የሚናገሩት አቶ አሊ በመጠለያ ጣቢያው ያለው የማረፊያ የምግብና የህክምና አቅርቦች ችግር ሲባባስ ከሶስት ቀን በፊት ወደ ክልሉ ዋና ከተማ ሰመራ መምጣታቸውን ጠቅሰዋል። ያጎት ልጆቻቸውን ጨምሮ የጎሳዬ አባላት ያሏቸው በርካታ ሰዎች ግን አሁንም በአስቸጋሪ ሁኔታ ድርማ ቀበሌ ላይ ሰፍረው እንደሚገኙ ጠቁመዋል።
ሶስት ቀበሌ ተፈናቃዮች ያሉበት ሁኔታ በጣም አሳሳቢ ሁኔታ ነው ያለው። በዓለም አቀፍ ማህበረሰብ ሆነ በመገናኛ ብዙሃን ትኩረት የሰጠው አይደለም። ማለት አሁን ላይ የተፈናቃዮቹ ባሉበት አስከፊ ሁኔታ የሞት አደጋ ውስጥ ወድቋል። በተበታተነ ሁኔታ ነው ደግሞ ያሉትና ይህም ሌላ ፈተና ነው። ምግብም የለም፣ ውሃም የላቸውም፣ መድኃኒትም የለም፣ መንገድ የለም። እዛ ላይ ደግሞ የወለደም ይሁን የታመመም ራሱ መውጫ የለም፣ መኪናም መግቢያ የለም፣ መንገዶች ራሱ ተሰባብሮ ነው ያለው።
ቀበሌዎች ውስጥ ስላሉት ቤተሰቦቻቸው ምንም አይነት መረጃ እንደሌላቸውም ጠቁመዋል።
ጭራሽ አንዱ ቀበሌ ያሉት ማህበረሰብ እስካሁንም አልተገናኘንም። ቶንሳ የሚባል ቀበሌ ነው። ያ ቀበሌ ማህበረሰብ ጋር ራሱ አልተገናኘንም። ማህበረሰቡ ከነሱ ጋር ነው እዛው የሚኖሩት። ያው የሞተም የታመመም ራሱ እንዴት እንዳለ ራሱ አናውቅም።
15 ቤተሰቦቻቸውን ይዘው ከመጋሌ የተፈናቀሉት ኡመር ኢናሃባ የተባሉ ሌላ አስተያየት ሰጭም በኢትዮጵያ መንግስትና ህወሓት መካከል የሰላም ስምምነት ቢፈረምም አሁንም ድረስ ያልተለቀቁ ቀበሌዎች በመኖራቸው በርካቶች በድርማና በተለያዩ አካባቢዎች በመጠለያ ጣቢያ ውስጥ በአስቸጋሪ ሁኔታ እየኖሩ መሆናቸውን አስታውቀዋል። ከወለዱ በኋላ በህክምና ጦት የሞቱ እናቶች መኖራቸውን በማከል
ሁለት ሴቶች ሞቷል ከሳምንታት በፊት። ሌላው ደግሞ ሲወለዱ ሐኪም እንደሚያስፈልገው ወደ ከዛ እስከ ዱብቴ ትራንስፖርትም የለም። በእርግጥ ሴቶች ሲወለዱ ጤና ጣቢያ ምናምን ስለሚያስፈልግ ሁላችን እናቀለን። እንደዚህ ዱብቴ መኪና ካገኘን እስከ ዱብቴ ነው የምናመጣቸው። ከሌለ ደግሞ ከተረፉ እንደድላቸው ከመውሰድ እንደድላቸው እዛው ዛፍ ስር ነው የሚወሉት።
ሁለት ሴቶች በምንድን ነው የሞቱት ያሉኝ?
ሲወልዱ ጤና ጣቢያ እጦትና ህክምና እጦት።
ችግሩ መኖሩ እየታወቀ የክልሉ መንግስት ለምን ዝምታን እንደመረጠ አናውቅም ይላሉ አስተያየት ሰጪው።
በመንግስት በኩልም የተሰማነው ድምጽ የለም። እንዳልወጡም በሚዲያም ሆኖ በሌላም በተሰማነው ነገር የለም እንዳልወጣ። እኛ ግን በግልጽ ስለምናውቀው መንግስት ዝምታ እያስገረመን ነው።
የአፋር ሰብአዊ መብቶች ድርጅት ሊቀመንበር ገአስ አህመድ ችግሩ በተፈናቃዮቹ ከተነገረው በላይ አሳሳቢ እንደሆነ ጠቅሰዋል።
አምስት ቀበሌዎች ከ40 ሺህ ሰው በላይ ተፈናቅሎ ሰው መመለስ የማይችልበት ሂደት ይያለ ድርድሩ የተሟላ ነው ይያላስብም። በዛ ምክንያት አሁንም ስጋቱ እንደቀጠለ ነው። ከአካባቢው ተፈናቀሉ ሰዎችን ስጠይቅ እኛዛ ቦታ ላይ ተመልሰን ሰላማችን ሊረጋገጥ አይችልም። ስለዚህ ሰላም እነሱ ለቀው ወጥተው እዚያን አካባቢ በራሳችን መንግስት ካልሆነ በስተቀር ስጋቱ አለ ነው የሚሉት። ስለዚህ ስጋት ባለበት ሁኔታ ድርድሩም ሰላሙም የተሟላ ነው ይያላስብም።
በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ኦቻ በተለያዩ ጊዜያት ባወጣቸው መግለጫዎቹ በሰሜኑ ጦርነት ጉዳት ለደረሰባቸው አካባቢዎች ሰብአዊ ድጋፍ የማድረግ እንቅስቃሴ እየተሻሻለ መሆኑን ጠቅሶ በአፋር አካባቢ ካለው የተደራሽነት ችግር ጋር ተያይዞ መረዳት የሚገባቸው የህብረተሰብ ክፍሎች ግን በበቂ እየተረዱ አለመሆናቸውን አስታውቆ ነበር። አቶ ጋአስ ግን የህወሓት ታጣቂዎች አሁን ድረስ ከያዟቸው ቀበሌዎች አለመውጣታቸው ለተደራሽነቱ ችግር አንዱ ምክንያት መሆኑን ይፋ ማድረግ ነበረበት ሲሉ ይተቻሉ።
ኦቻ ባወጣው ሪፖርት መሰረት የአካባቢ ሰዎች ቅሬታ ኦቻ ላይ እንዳላቸው እና የምንፈልገውን ሪፖርት እንደማያወጣ ተመልክተናል ብለው ቅሬታቸውን ያሰሙ ሰዎች አሉ። ምክንያቱም 5 ቀበሌዎች በነሱ ቁጥጥር በሆኑበት ሁኔታ ይሄን ችግር እያለ በኦቻ ሪፖርት ላይ አለመካተቱ የአካባቢው ህብረተሰብ ቅሬታውን እያሰማ መሆኑን ነው እኔ ያለኝ ኢንፎርሜሽን። መካተትም አለበት ብለን ነው የምናስበው።
የአፋር ሰብአዊ መብቶች ድርጅት ሊቀመንበር እንዳስረዱት የህወሓት ታጣቂዎች ከተቆጣጠሯቸው ቦታዎች ለተፈናቀሉት ሰዎች ሰብአዊ ድጋፍ ለማድረግ ቢሞከርም ከችግሩ ስፋትና ውስብስብነት አንጻር ድጋፉ አነስተኛ ነው።
በእርግጥ በኦቻም በኩል ይሁን በዚህ በክልሉ አደጋ መከላከል ቢሮ የተወሰነ እርዳታ እየደረሳቸው መሆኑን እናውቃለን። ግን ምንም ቢሆን ወደ አካባቢያቸው ተመልሰው በራሳቸው ንብረትና ቤት ውስጥ መቀመጥና በመጠለያ ካምፕ መቀመጥ በጣም አስቸጋሪ ነው። በተለይ ደግሞ ውሃና ሌላ የጤና ተቋማቶች ባልተሟሉበት ቦታ ላይ ነው እነዚህ ሰዎች ያሉት። የጤና አገልግሎት በማያገኙበት በተለይ እነዚህ 40,000 ሰዎች ስጋቱም ስላለባቸው ወደ አካባቢያቸው ወደ ቀያቸው መመለስ አልቻሉም። በመጠለያ ካምፕ ውስጥ እንዳሉ ነው ያለን መረጃ።
እንደ አቶ ጋአስ ማብራሪያ ባለፉት 3 ዓመታት በጦርነቱ ምክንያት ከያሎ፣ እዋ፣ ካሳጊታ፣ ዳሬፋጊ፣ ኬልባቲ፣ ረሱ፣ ያሎ፣ ከልዋ፣ ከአውራና ከአካባቢዎቻቸው ነዋሪዎች 4 ጊዜ ተፈናቅለዋል። በዚህም 1,000,000 የሚጠጉ ሰዎች ቤት ንብረታቸውን ጥለው በመጠለያ ጣቢያዎች ሰፍረው ነበር ይላሉ። ከነዚህም 700,000 የሚጠጉት ወደ አካባቢያቸው መመለሳቸው ቢነገርም በተመለሱባቸው ቦታዎች ተገቢው የመልሶ ማቋቋምና ግንባታ ስራዎች ባለመሰራታቸው ለተለያዩ ችግሮች ተጋልጠዋል ብለዋል። ቀሪዎቹ 300,000 ተፈናቃዮች ደግሞ በመጠለያ ጣቢያዎች ላይ ተጠልለው እንደሚኖሩ ገልጸዋል። የአፋር አርብቶ አደሮች ልማት ማህበር ፕሮግራም አስተባባሪ ቫለሪን ብራውኔ ጦርነቱ ከመቀስቀሱም ሆነ ከተቀሰቀሰ በኋላ ማህበሩ ሰብአዊ ተደራሽነትና ሕክምና ለመስጠት እየተንቀሳቀሰ መሆኑን ጠቁመው የህወሓት ኃይሎች ባሉባቸው በረሃሌና መጋሌ አካባቢዎች ውስጥ የኩፍኝና ወባ በሽታዎች እየተስፋፉ ስለመሆናቸው ገልጸዋል።
ወደ ሰዎቹ ለመሄድም እነሱ ለመምጣትም ያስቸግራል። ለአብነት ልጆቻቸውን ክትባት የት ሄደው እንደሚያስከትቡ ቢያውቁ እንኳን በርካቶችን አንድ ላይ አሰባስቦ ማስከተብ ቀላል አይደለም። ከመጋሌ እስከ በኋላ ያለው መንገድም አሁን ድረስ ዝግ ነው። የደህንነት ስጋት ስላለ ወደዚያ መዝለቅ አትችልም። የህወሓት ኃይሎች በመጋሌና በረሃሌ ቀበሌዎች ውስጥ አሁን ድረስ እንዳሉ ናቸው። ከሰላም ስምምነቱም በኋላ የተለየ ነገር የለም። ከአካባቢዎቹ ይኖሩ የነበሩት ሰዎች መፈናቀል አጋጥሟቸዋል።
በህወሓት ታጣቂዎች ቁጥጥር ስር ባልሆኑ የመጋሌ ወረዳ ቀበሌዎች ክትባትና ሰብአዊ ድጋፍ ለማድረስ ቢሞከርም ከአደጋው ስፋት አንጻር የተሰራው ጥቂት መሆኑን አስተባባሪው ጠቁመዋል። ከአራዶና ሄዳ አካባቢዎች ተፈናቅለው ሚሊ አካባቢ ለሰፈሩ ሰዎች ግን ክትባት መሰጠቱን አመልክተዋል። ሰብአዊ ተደራሽነትን ለማረጋገጥም ይላሉ ቫለሪን ብራውኔ፣
ሁለቱም ወገኖች ሙሉ በሙሉ ትጥቃቸው መፍታት አለባቸው። ለሁሉም አካላት ሰብአዊ ተደራሽነትን ማረጋገጥና ሁሉም ነገር በአግባቡ መፈታት አለበት።
የዓለም አቀፉ ማህበረሰብ ስላለው ችግር እውቅና እንዲኖረው የማድረግ ስራ እንደሚሰራ አቶ ጋአስ ሲገልጹ፣ የመጋሌው ተፈናቃይም ተመሳሳይ መልእክት አስተላልፈዋል። ለክልሉ መንግስት
ሌላ እንኳን ባይችሉም ህዝቡ ችግር ላይ እንዳለ የዓለም መንግስታት እንዲያሳውቁልን እንፈልጋለን።
ህወሓት በተመሳሳይ ከአማራ ክልል ዋግምራ ብሔረሰብ ዞን ከአበርገሌና ጻግብዥ ወረዳዎች አለመውጣቱ የተነገረ ሲሆን በአፋርም ሆነ በአማራ ክልል ተቆጣጥሯቸዋል ስለተባሉት አካባቢዎች እስካሁን የሰጠው ማስተባበያም ሆነ ማረጋገጫ የለም። በምግብ ዋስትናና መልሶ ማቋቋም ስራው ላይ የተሰማራውን የአፋር ክልል መንግስታዊ ተቋም ኃላፊ በስልክ ለማግኘት ያደረግነው ጥረት ለጊዜው አልተሳካልንም። ለአሜሪካ ድምፅ መስፍን አራጌ ነኝ
ከደሴ።
ወደ ተከታዩ ዘገባ ስናልፍ ሰሞኑን በኢትዮጵያ ኦርቶዶክስ ቤተክርስቲያን ከተፈጠረው ችግር ጋር በተያያዘ በቁጥጥር ስር የዋሉት መምህር ምህረተ አብና ፌቨን ዘሪሁንን ጨምሮ 12 ግለሰቦች ፍርድ ቤት ቀረቡ። ፖሊስ እነዚህን ግለሰቦች ህገ መንግስትና ህገ መንግስታዊ ስርዓትን በኃይል በመናድና ህብረተሰቡን በሽብር በማነሳሳት ወንጀል ጠርጥሬያቸዋለሁ ሲል ለችሎት ማስረዳቱን ከተጠርጣሪዎቹ ጠበቆች መካከል አንዱ የሆኑት ዲያቆን ዘካርያስ ወዳጅ ለአሜሪካ ድምጽ ተናግረዋል። በእነርሱ በኩልም ክርክር መደረጉን የገለጹት ጠበቃና የህግ አማካሪው ችሎቱ ከተጠርጣሪዎቹ መካከል አምስቱ ላይ ለፖሊስ ተጨማሪ የምርመራ ጊዜ ሲፈቅድ የተቀሩት በዋስ እንዲፈቱ መወሰኑን ገልጸዋል። ከዚህ ጋር በተያያዘ ባልደራስ ፓርቲ ዛሬ ባወጣው መግለጫ ከቤተ ክርስቲያኗ ጉዳይ ጋር በተያያዘ አባሎች እየታሰሩና እየተሳደዱ ነው ብሏል። በዚህ ጉዳይ ከፖሊስ ምላሽ ለማግኘት ያደረግነው ጥረት ባይሳካም መንግስት በሁከት ተግባር ላይ የተሰማሩትን በቁጥጥር ስር አውዬ ለህግ ማቅረቤን እቀጥላለሁ ማለቱ ይታወሳል። በቤተ ክርስቲያኗ የተፈጠረውን ችግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በተደረገ ውይይት ከመንግስት ጋር በተለያዩ ነጥቦች ላይ መስማማት መደረሱ መገለጹ ይታወሳል። ከችግሩ ጋር በተያያዘ መደበኛ አገልግሎት እንዳይሰጡ የታገዱ የማህበራዊ መገናኛ ብዙሃን አሁንም እንደተዘጉ ናቸው። ጉዳዩን የተከታተለው ኬኔዲ አባተ ተጨማሪ አለው።
በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በፖሊስ ቁጥጥር ስር ከዋሉ ሰዎች መካከል ባለፈው አርብ የካቲት 3 እና ቅዳሜ የካቲት 4 በቁጥጥር ስር የዋሉት የቤተ ክርስቲያኒቱ አገልጋዮችን ጨምሮ 12 ግለሰቦች ዛሬ ፍርድ ቤት መቅረባቸው ታውቋል። 12ቱ ግለሰቦች በቁጥጥር ስር በዋሉበት ቀን ተከፍለው በሁለት መዝገብ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት መቅረባቸውን ለአሜሪካ ድምጽ የተናገሩትና ከጠበቆቻቸው መካከል አንዱ የሆኑት ዲያቆን ዘካሪ ያስወዳጅ አንደኛው መዝገብ በቤተ ክርስቲያኗ የወጣቶችና ጎልማሶች ማህበራት ህብረት ዋና ሰብሳቢ ወይዘሪት ፌቨን ዘሪሁን ስም የተከፈተና 7 ተጠርጣሪዎች የሚገኙበት ሲሆን፣ ሁለተኛው ደግሞ በመምህር ምህረተ አባሰፋ ስም የተከፈተ 5 ተጠርጣሪዎች የሚገኙበት መዝገብ መሆኑን ገልጸዋል። ጠበቃና የህግ አማካሪው ዲያቆን ዘካርያስ ፖሊስ 12ቱን ግለሰቦች በመጠርጠር ለችሎቱ ስላቀረበው አቤቱታ አብራርተዋል።
ፖሊስ የቀረበው ማለት ነው። አቤቱታው ደርሶናል። ያው ፖሊስ መጀመሪያ ያው የ14 ቀን ጊዜ ቀጠሮ ሲጠይቅ በአንድ ገጽ የተጻፈ የአቤቱታ አቅርቧል። ተመሳሳይ ነው በሁለቱም መዝገብ የቀረበው በተመምር ምረታብም በፌዘን የቀረበው እንግዲህ የተጠርጣሪዎቹ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተፈጠረውን አለመግባባት እንደ ጥሩ አጋጣሚ በመቅጠር ከሃይማኖቱ አላማ እናስተምሮ ውጭ የራሳቸውን አላማ ፖለቲካ ፍላጎት ለማሳካት አስበው የተለያዩ ማህበራዊ ድረገጾችን በመጠቀም ህዝብን አነሳስተዋል ነው። ሃይማኖት ከሃይማኖት ብሔር ከብሔር እንዲጋጭ በማድረግ እንዲሁም ከሀገር ውስጥና ከውጭ ካሉ ጸረ ሰላም ኃይሎች ጋር በመተባበር በተለያዩ ህገወጥ ሶሻል ሚዲያዎች ተጠቅመው ቅስቀሳ አድርገዋል ነው። ረብሻ እንዲፈጠር ቀስቀሰዋል የሚል ነው ዋጮ አቤቱታው።
እርሳቸውን ጨምሮ ለተጠርጣሪዎች በጥብቅና የቆሙ 12 ጠበቆች የፖሊስን አቤቱታ በመቃወም በችሎቱ ስላደረጉት ክርክርም ዲያቆን ዘካርያስ ወዳጅ ገልጸዋል።
በደንብ ተገቢ የሆነ ክርክር ተደርጓል። ለምሳሌ እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላማና አስተምሮ ውጪ ብለው ነው መነሻ ያደረጉት። በእኛ በኩል እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ከመሆንም በላይ አገልጋዮች ናቸው። በአብዛኞቹ ከኔ አስተምሮና አላማ ውጪ እነዚህ ሰዎች ተንቀሳቅሰዋል። በእኔ ስም እኔ አላውቃቸውም። ከኔ ሀሳብ ውጪ ናቸው፣ ከኔ አስተምሮ ውጪ ናቸው ማለት የሚገባት ቤተክርስቲያኒቱ ናቸው። ይህም ባላለችበት ይልቁንም መንግስት የቤተክርስቲያኒቱን አስተምሮና አላማ በምን አውቆ ነው ከእሷ አስተምሮ ውጪ ነው የወጡት ሊል የሚችለው? ሰልፉንም በተመለከተ እነዚህ በራሳቸው አመንጭ ሆነው ሰላማዊ ሰልፍ የጠሩ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በይፋ መንግስትንም በማሳወቅ አካሄደዋለሁ ያለውን ሰልፍ እንደ አማኝም ቤተክርስቲያን አገልጋይም ደግሞ የቅዱስ ሲኖዶስን ድምፅ ነው ያሰሙት እንጂ በራሳቸው አመንጭተው የቀሰቀሱት ሰልፍ የለም። እሱም ደግሞ ለአመፅ መቀስቀሻ የሚባል አይደለም። ከዚ ውጭ ግን ይህ መደበኛ አደረጃጀት ፈጠሩ፣ ህገወጥ ሶሻል ሚዲያ ተጠቀሙ የሚለው ሲጀምር ህገወጥ የሚባል ሶሻል ሚዲያ የለም። ፌስቡክና ቲክቶክ ነው በቃል ያው ሰርቫጅ ፖሊሶች ሲያነሱ የነበረው። ፌስቡክም ሆነ ቲክቶክ ደግሞ ህገወጥ የሚባል ሶሻል ሚዲያ አይደለም። ህገወጥ ሊባል የሚችለው ድርጊት ነው፣ ቢሆን እንኳን ድርጊት ነው እንጂ ሶሻል ሚዲያ ህገወጥ የተባለ እስካሁን አናውቅም። ህገወጥ የሆነ ኢመደበኛ አደረጃጀት ለሚለውም ደግሞ ለምሳሌ የማንኪያ ደውልን አነሳ መርማሪ ፖሊስ። የማንኪያ ደውል ሚዲያ ህጋዊ የሆነ መንፈሳዊ ሚዲያ ነው፣ ህገወጥ የሚባልም አይደለም። በጣም ሰፊ የሆነ መከራከሪያ ነጥብ እያንዳንዷ የቀረበችውን ነጥብ በሚቃወም ደረጃም ደግሞ ልክ እንዳልሆነ በሚያሳይ ደረጃ የቤተክርስቲያን ልጆች የሆኑ ጠበቆች አቅርበዋል።
የግራ ቀኙን ክርክር ያዳመጠው ችሎቱ መምህር ምረታብና ወይዘሪት ፌቨንን ጨምሮ በአምስት ተጠርጣሪዎች ላይ ለፖሊስ የስምንት ቀን ተጨማሪ የምርመራ ጊዜ ሲፈቅድ፣ ሌሎቹ ተጠርጣሪዎች በተለያየ መጠን የገንዘብ ዋስ እንዲለቀቁ መበየኑንም ጠበቃው ተናግረዋል።
የተሰጠው ትዕዛዝ እንግዲህ ቅድም ካልኩት በእነ መምህር ምረታብ አሰፋይን ስሜት የሚጠራው መዝገብ አምስት ሰው ያለው አምስት ተጠርጣሪዎች፣ ከዛ ውስጥ አንደኛ ተጠርጣሪ ሆኖ የቀረበው መምህር ምረታብ አሰፋ ነው። እንዲሁም ደግሞ ሶስተኛ ተጠርጣሪ ሆኖ የቀረበው ላይ ኪሩቤል አሰፋ ማለት ነው። የስምንት ቀን ጊዜ ቀጠሮ ተሰጥቷል ማለት ነው። ሌላው በነፌቨን መዝገብ ደግሞ አንደኛ፣ ሁለተኛ ፌቨን ዘሪሁን እንዲሁም ብሩክታዊት ነብዩና ሰባተኛ ተጠርጣሪ ፋሲል አግደው ላይ የስምንት ቀን ጊዜ ቀጠሮ ሲሰጥ፣ በሌሎቹ ላይ ግን እያንዳንዳቸው 15,000 የሚደርስ ገንዘብ ዋስትና ሲዘው እንደወጡ በእነ መምህር ምረታብ አሰፋ ደግሞ አማኑኤል ሁለተኛ አማኑኤል እንዲሁም አራተኛ ሰይፍ አለማየሁ እና አምስተኛ ላይ የተጠቀሰችው የፖሊስ አባል ነች ኮንስታብል እጅጋየሁ የተባሉ ሶስት ተጠርጣሪዎች እያንዳንዳቸው እጅጋየሁ 10,000 ብር፣ ሰይፍ አለማየሁ 30,000 ብር እንዲሁም አማኑኤል 15,000 ብር ዋስትና ሲዘው እንደወጡ ትእዛዝ ተሰጥቷል።
በተያያዘ ዜና ባልደራስ ለእውነተኛ ዲሞክራሲ ፓርቲም ዛሬ ባወጣው መግለጫ በቤተ ክርስቲያኒቱ ከተፈጠረው ችግር ጋር በተያያዘ አባሎቼ በመታሰርና በመሳደድ ላይ ናቸው ብሏል። ከነዚህም መካከል የባልደራስ የብሔራዊ ስራ አስፈጻሚ ኮሚቴ አባልና የድርጅት ጉዳይ ኃላፊ አቶ ስንታየው ቸኮል የካቲት 1 2015 ዓ.ም ከጎፋ ቅዱስ ገብርኤል ቤተ ክርስቲያን አካባቢ በፖሊስ ተይዘው በአሁኑ ጊዜ በአዋሽ አርባ ታስረው እንደሚገኙ አውቃለሁ ያለው ፓርቲው፣ ብሔራዊ ምክር ቤት አባል የሆኑት አቶ ናትናኤል ያለም ዘውድ ደግሞ የካቲት 4 2015 ዓ.ም በፖሊስ ተይዘው ሰሜን ማዘጋጃ አካባቢ በሚገኝ ጥበብ ለእድገት በሚባል ትምህርት ቤት ታስረዋል ሲል አመልክቷል። በዚህ ጉዳይ ላይ ከፖሊስ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የመንግስት ኮሙኒኬሽን የካቲት 2 ባወጣው መግለጫ በትጥቅ በተደገፈ ሁከት መንግስትን የመነቅነቅ ፍላጎት ያለው ቡድን ወጣቶችን እየመለመለ ማሰማራት ጀምሯል፣ በህገወጥ መንገድ ከታጠቁ ኃይሎች ጋርም ግንኙነት እየፈጠረ ነው ካለ በኋላ፣ በመሆኑም በዚህ ተግባር ሆን ብለው የተሰማሩትን በቁጥጥር ስር አውሎ ለህግ የማቅረብ ተግባር ተጀምሯል፣ ይህም ተጠናክሮ ይቀጥላል ማለቱ ይታወሳል። ባለፈው ወር ጥር 14 2015 ዓ.ም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ አውግዤ ለይቻቸዋለሁ ያላቸው ሶስት አባቶች ማለትም አባ ሳዊሮስ፣ አባ ኤውስጣቴዎስና አባ ዜና ማርቆስ ከቤተክርስቲያኗ ዕውቅና ውጭ ለ26 ኤጲስቆጶሳት ሹመት ሰጥተናል ማለታቸውን ተከትሎ በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በርካታ ሰዎች ለእስር መዳረጋቸው ሲገለጽ ቆይቷል። ከጠቅላይ ሚኒስትር አብይ አህመድ ጋር አርብ የካቲት 3 ውይይት ካደረገ በኋላ በማግስቱ መግለጫ የሰጠው የቤተ ክርስቲያኗ ቅዱስ ሲኖዶስ መንግስት በምዕመናን ላይ እስከ ሞት የሚደርስ የሰብአዊ ጥሰት መብት የፈጸሙ አካላትን ለህግ ማቅረብና እስረኞችን መፍታትን ጨምሮ የቤተ ክርስቲያንን አቋም ሙሉ በሙሉ ተቀብሏል ማለቱ ይታወሳል።
ቤተ ክርስቲያን ሃይማኖታዊ ቀኖናዊና አስተዳደራዊ ህግን መሰረት ባደረገ መልኩ ጠብቃ የምትሰራና ከዚህ ውጭ ምንም አይነት ድርድር የሌለ መሆኑን ገልጻለች። በዚህም መነሻነት መንግስት የቤተ ክርስቲያንን አቋም በመቀበል ወደፊትም የቤተ ክርስቲያንን አንድነትና ሉዓላዊነት በመጠበቅ መንገድ እንደሚሰራ አረጋግጧል።
በዚህም ምክንያት ለትናንት እሁድ የካቲት 5 የጠራውን ሰልፍ ለሌላ ጊዜ ማራዘሙን ሲኖዶሱ መግለጹ አይዘነጋም። በተመሳሳይ ቀን የጠራውን ሰልፍ ማዛወሩን ቀድሞ ያሳወቀው ቤተ ክርስቲያኗ ህገ ወጥ ነው የምትለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ ብሎ የሚጠራው አካልም ከጠቅላይ ሚኒስትር አብይ ጋር በተደረገ ውይይት ችግሩ በሰላም እንዲፈታ በጠቅላይ ሚኒስትሩ የቀረበውን ሀሳብ እንደተቀበለ ገልጿል።
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉልን ጥሪ መሰረት የካቲት 3 ቀን 2015 ዓመተ ምህረት ተገናኝተን በኦሮሚያ እና በብሔር ብሔረሰቦች ቅዱስ ሲኖዶስ ጉዳይ ላይ ተወያይተናል። በአንድ በኩል ከተቃዋሚዎቻችን የተነሱትን ጥያቄዎች አቅርበውልን በተነሱ ጥያቄዎች ላይ ምላሽ ሰጥተናል። በሌላ በኩል ደግሞ ጉዳዩን በእርቅ እንድንፈታ ጥያቄ አቅርበውልናል። እኛም ለተጠየቅነው ጥያቄ በተለይም የዶግማና የቀኖና ጥሰት እንደሌለብንና ተቃውሞ የቀረበባቸው የኤጲስቆጶሳት ሹመት አሳማኝ እንደሆነ አስረድተናል። የቀረበውን የእርቅ ጥያቄ ማስመልክቶ በቀና መንገድ እንደምንረዳ ገልጸናል።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ በበኩሉ በሕገወጥ መንገድ የኤጲስቆጶስነት ሹመት የሰጡና የተቀበሉ አባቶች ይቅርታ ጠይቀው ከተመለሱ ቤተክርስቲያን እንደምትቀበላቸው ቢያሳውቅም ሹመቱን ግን እንደማይቀበል መግለጹ ይታወቃል። በቤተክርስቲያን ከተፈጠረው ችግር ጋር በተያያዘ ፌስቡክ፣ ቴሌግራም እና ቲክቶክን ጨምሮ በመደበኛ መንገድ አገልግሎት እንዳይሰጡ የተዘጉት የማህበራዊ መገናኛ ብዙሃን አሁንም እንደተዘጉ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተከታዩ ዘገባ ወደ ትግራይ ክልል ስናልፍ በትግራይ ክልል የሚንቀሳቀሰው ውድብና ጽነት ትግራይ ፓርቲ መቀለ ከተማ ውስጥ ሊያካሄድ አቅዶት የነበረው ህዝባዊ ውይይት በጸጥታ ኃይሎች መከልከሉን ገለጸ። ይህም ህዝቡ አለበት ያሉትን ችግር እንዳያጋልጡ የተደረገ አፈና መሆኑን የፓርቲው ቃል አቀባይ ገልጸዋል። የመቀለ ከተማ ፖሊስ ጽህፈት ቤት በበኩሉ ፓርቲው ስብሰባውን ለማካሄድ ከከተማ አስተዳደር አላስፈቀደም ሲል ምላሽ ሰጥቷል። ሙልጌታ ጽብሃ ዝርዝሩ ልኳል።
ውድብ ናጽነት ትግራይ ቅዳሜ የካቲት 4 2015 ዓ.ም መቀለ ከተማ ውስጥ ሊያካሂደው አቅዶት የነበረ ህዝባዊ ውይይት በጸጥታ ኃይሎች መስተጓጎሉን የገለጹት የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበም የፓርቲው አመራሮችና ተሳታፊዎቹም ውይይቱ ወደ ተዘጋጀበት ሆቴል እንዳይገቡ በጸጥታ ኃይሎች መከልከላቸውን ገልጸዋል።
ሆቴል ክናት ከምዘይ ንኽእል ተአጊድና ተዳራሽ ከምዘይ ክፈት
ወደ ሆቴሉ እንዳንገባ ታግደን አዳራሹ እንደማይከፈት ከሆቴሉ ቅጥር ግቢም እንድንወጣ ተነግሮን ስብሰባ እዚህ አታካሂዱም ተብለን ውጭ ላይ ሆነን ደግሞ ለመጣ ሰው ተከልክለናል፣ ለሌላ ቀን እናስተላልፈዋለን፣ ደግመን እስከምናሳውቃችሁ ስብሰባ ተከልክለናል ብለን ልናሳውቅም ተከልክለናል፣ እዛው መግለጫ እንዳንሰጥም ተከልክለናል ነው ያሉት። ተሳታፊዎቹና የፓርቲው አመራሮችም እንግልት እንደደረሰባቸው የጠቆሙት ዶክተር ደጀን ህዝቡ አለበት ያሉትን ችግር እንዳያጋልጡ የተደረገ አፈና መሆኑን ገልጸዋል።
ኣብ ዕፁብ ገዛ ድምፅና ከይስማዕ ተገይሩ ምስ ህዝብና ከይንራኸብ ተገይሩ
በተዘጋ ቤት ድምጻችን እንዳይሰማ ተደርጎ ከህዝባችን እንዳንገናኝ ተደርጎ የህዝባችንን በደልና ለቅሶ እንዳናጋልጥ እንዳናሳውቅ ታግደን ይህ ኃይል ትግራይ ወደ ከፋ ጥልቅ ችግር የሚያስገባ አካሄድ እየሄድ እንዳለ ህዝብ ሊያውቅ ይገባል። ቆይቶም 5-6 ሆነ ተሰብስበህ መሄድ ሊከለክሉ ነው በዚህ አካሄድ ነው ያሉት። የመቀለ ከተማ ፖሊስ አዛዥ ኮማንደር ወልዳይ ማውጫ ፓርቲው ስብሰባው ለማካሄድ አስቀድሞ ከከተማው አስተዳደር ማውጣት የነበረበት ፍቃድ እንዳላወጣ ተናግረዋል።
ህግን ክንኽብር እንተኮይና ሕጋዊ ፍቃድ ይሃለኹም ኢለዮም ሕጋዊ ፍቃድ ነፍቅዶ ኣካል የለን
ህግ ልናስከብር ከሆንን ህጋዊ ፍቃድ ይኑራችሁ ብለናቸዋል። ህጋዊ ፍቃድ የምናስፈቅደው አካል የለም ብለዋል። ፍቃድ ከሌላችሁ የምናስተናግደው የለም ነው ያልናቸው። ከዚህ ውጭ የከለከልነውም ያንገላታነውም ነገር የለም ነው ያሉት። እነርሱ በቀጥታ የከለከሉት ስብሰባ እንደሌለ የተናገሩት ኮማንደር ወልዳይ ፍቃድ የሌለው አካል ማስተናገድ ስለሚያስጠይቅ የሆቴሉ አስተዳደር ከልክሏቸው ሊሆን ይችላል ሲሉ ግምታቸው ተናግረዋል። የጸጥታ ኃይሉ በቅርብ ሆኖ ጉዳዩ ሲከታተል እንደነበር ገልጸዋል። በሌላ በኩል ሳልሳይ ወያነ ትግራይ የተባለው ሌላ የፖለቲካ ፓርቲ ህዝቡ የተለየ አማራጭ ሀሳብ የመስማት መብቱ የገደበ አካሄድ ነው ሲል መግለጫ አውጥቷል። ፓርቲዎች መደበኛ ፖለቲካዊ ስራቸው እንዳያከናውኑ የሚገታ ድርጊት ነው ሲልም ተቃውሟል። የትግራይ ክልል ኮሚኒኬሽን ቢሮ በፌስቡክ ገጹ ባወጣው ጽሁፍ ፓርቲው ለክልሉ መንግስት ያቀረበው የስብሰባ ፍቃድ አለመኖሩ ገልጿል። ፓርቲው ፍቃድ ሳይዝ ወደ ስብሰባ አዳራሽ መሄዱንና የሆቴሉ አስተዳደር ያለ ፍቃድ አላስተናግድም በማለቱ ወደ ግጭት መገባቱን የጠቀሰው የኮሚኒኬሽን ቢሮ መግለጫ በመጨረሻም በጸጥታ ኃይል መበተኑ አስታውቋል። በሌሎች የክልሉ ከተሞችና ገጠር አካባቢዎችም ህዝባዊ ውይይት ለማካሄድ ማቀዱ የገለጸው ውድብ ናጽነት ትግራይ ፓርቲ በክልሉ ሁሉንም ያካተተ ጊዜ ጊዜያዊ መንግስት በአስቸኳይ እንዲቋቋም ጠይቋል። በሌላ ዜና አረና ለዲሞክራሲና ለአላዊነት ፓርቲ ባለፈው ሳምንት ባወጣው መግለጫ በክልሉ ሁሉንም ያካተተ ጊዜያዊ መንግስት እንዲቋቋም ጠይቋል። በትግራይ ክልል ጊዜያዊ አስተዳደር ማቋቋም የሰላም ሂደቱ ብቻ ሳይሆን በቀጣዩ የክልሉ የፖለቲካ አካሄድ ላይ አስተዋጽኦ እንደሚኖረው ፓርቲው ጨምሮ ገልጿል። የሰላም ስምምነቱ ተፈራራሚዎች በተናጠል ወይም በጋራ የሚያደርጉት የጊዜያዊ መስተዳደር ማቋቋም እንቅስቃሴ ዘላቂና አስተማማኝ ሰላምና ዲሞክራሲን ሊያረጋግጥ አይችልም ብሏል። በፕሪቶሪያው ስምምነት መሰረት አካታች የተለያዩ አስተሳሰቦችና ፍላጎቶች ያላቸው ባለድርሻ አካላት የተሳተፉበት የጊዜያዊ አስተዳደሩ ምስረታ ሂደት ሊኖር ይገባል ሲል ገልጿል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
በተከታይ ዘገባ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ተዋጊ ጀቶች በዩናይትድ ስቴትስና በካናዳ ግዛት ክልል ላይ ሲበሩ የነበሩ ሁለት ግዑዝ ነገሮችን መተው ጥለዋል። ምንም እንኳን ተመተው ስለወደቁት ስብርባሪዎች የተሟሉ ተጨማሪ ትንተናዎች የሚያስፈልጉ ቢሆንም በሕግ መወሰኛው ምክር ቤት ከፍተኛው የዲሞክራቲክ አባል የተባለው ነገር ከቻይናው ፊኛ ጋር ተመሳሳይ መሆኑን እንደሚያምኑ ተናግረዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።
የዩናይትድ ስቴትስ እና የካናዳ መሪዎች ይሁንታ ከሰጡ በኋላ የዩናይትድ ስቴትስ F-22 ተዋጊ ጀቶች በሰሜን አሜሪካ ላይ የነበሩ ሁለት ግዑዝ ነገሮችን መተው ጥለዋል። በብሔራዊ የጸጥታ አማካሪው ማብራሪያ ከተሰጣቸው በኋላ ዴሞክራቱ ቻክ ሹመር ለኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም አሁን ፊኛዎች መሆናቸውን እንዳመኑ ተናግረዋል። ይሁን እንጂ በቀደመው ሳምንት ተመተው እንደወደቁት እንደ ቻይና ፊኛዎች ትልቅ አለመሆናቸውን ሹመር ገልጸዋል።
ከዚህ ቀደም ከነበረው እጅግ ያነሱ ናቸው። አንደኛው በካናዳ፣ ሌላኛው አላስካ ላይ 40 ሺህ ጫማዎች ከፍታ ላይ ነበሩ። ያ ለንግድ አውሮፕላኖች እጅግ አደገኛ መሆኑ የተወሰነው ወዲያውኑ ነበር።
እነዚህ ሶስት ነገሮች ስለነበራቸው አቅምና ምንነት ተመተው ከወደቁ ስብርባሪዎቹ የተሟላ መረጃ ማግኘት ያስፈልጋል። እስካሁን ያልተመለሱ ብዙ ነገሮች አሉ። ዴሞክራቱ የህዝብ እንደራሴ ጂም ሄመስ ከኤንቢሲ ቴሌቪዥን ጋር በነበራቸው ቆይታ ይህንኑ አጉልተዋል።
አስተዳደሩ ስለሚያውቃቸው ነገሮች ያለውን መረጃ ሁሉ ወደፊት ቀርቦ ማስረዳት ባለመቻሉ እውነተኛ ቅሬታ አለኝ። ይሁን እንጂ እዚህ ላይ የችግሩ አንዱ ክፍል ሁለተኛውና ሶስተኛው ግዑዝ ነገሮች እጅግ ሩቅ በሆነ አካባቢ ተመተው ወድቀዋል። ስለዚህ ግምቴ ማካፈል የሚቻል ብዙ መረጃ ገና የሌለ መሆኑን ነው።
የሪፐብሊካን የህዝብ እንደራሴ ማይክ ተርነር ለሲኤንኤን ሁኔታውን ከግምት በማስገባት የዩናይትድ ስቴትስ የመከላከያ ስርዓትን የበለጠ ማጠናከር ያስፈልጋል ሲሉ ተናግረዋል።
የተሟላ የራዳር ስርዓት የለንም። በእርግጥም የተቀናጀ የሚሳይል ስርዓት የለንም። የዩናይትድ ስቴትስን የአየር ክልል እንዴት አድርገን መከላከል ወይም ማስጠበቅ እንደምንችል ልናስብ ይገባናል።
ሪፐብሊካኑ እንደራሴ ጄምስ ካመር ለኤቢሲ ቴሌቪዥን በሰጡት መግለጫ ደግሞ የባይደን አስተዳደር ጉዳዩን አጥብቆ በመመልከቱ ደስተኛ መሆናቸውን ገልጸዋል። ይሁን እንጂ ከቻይና ጋር ሊፈቱ የሚገቡ ትልቅ ችግሮች አሉ ብለዋል።
የዓለምን ኢኮኖሚ ለመቆጣጠር በሚያደርጉት ሙከራ ልክ የአውራ ጎዳናና የመቀነት መንገዶችን ለመገንባት ያላቸው ተነሳሽነት እያደገ እንደመጣው ሁሉ የጦር ኃይላቸውንም እንደገና እያስፋፉ ናቸው።
ካመር ቻይና በበርካታ አገሮች ስላሏት የመሠረተ ልማት ፕሮጀክቶች ኢንቨስትመንት ነበር የተናገሩት። የፔንታገን ባለሥልጣን በአላስካ አየር ላይ የተመታው ግዑዙ ነገር ወደ በረዶነት በተቀየረ ውኃ ላይ መውደቁን ተናግረዋል። በአትላንቲክ ውኃ ላይ ከወደቀ የትልቅ ፊኛ ይሄኛው ምንነቱን ለማወቅ በቶሎ ይደረስበታል ተብሎ ይጠበቃል። የካናዳ ኃይሎች በዩኮን ግዛት መተው የጣሉትን ግዑዝ ነገር ስብርባሪ ያገኙት ወዲያውኑ ነበር።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። መግቢያችን ላይ እንደገለጽ ነው ዛሬ በዓለም አቀፍ ደረጃ የራዲዮ ቀን እየተከበረ ይገኛል። ይህንን አስመልክቶ ከአድማጮች አስተያየቶች ደርሰውናል። እሱን ሰምተን እንመለስ።
Thank you. ብርሃኑ ባላለው የባህር ዳር ከተማ ነዋሪ ነኝ። ቪኦኤ በሁለት መልክ ነው የማየው። ከ15 ከ20 ዓመት በፊት ገለልተኛ የሆነ ተአማኒ የሚሆን እንደ ምንጭ ወስደው ነበር። ቪኦኤ ምን ተናገረ እስኪ ከሱ እንስማ የሚል ነበር በፊት የነበረን ማለት ነው። በአሜሪካ እንደመገኘቱ እንደኛ አገር እንዳሉት የመንግስት ሚዲያዎች ተጽዕኖ ይደርስበታል የምን እምነት አልነበረምና፣ አሁን ግን በእንደዚ አይነት መልክ እያየ ነው አይደለምና ገለልተኛ ነው ለማለት ይከብዳል።
የአሜሪካን ሬዲዮ ጣቢያ ከደርግ ጊዜ ጀምሮ አዳምጠዋለሁ። ስለዚህ የሀገራችንን ሁኔታ ብሎም በተለይ የአፍሪካ ቀንድን አካባቢዎች የግጭት ማስወገድ ሁኔታዎችን በተመለከተ ሰፊ የትምህርት ጊዜ ያለው ምሁራኖችን እየጋበዘ በተለይ ኢትዮጵያውያን ምሁራኖችን እየጋበዘ ስለ ጤና፣ ስለ ትምህርት፣ ስለ ሀገር አንድነት ብዙ ጊዜ የሚያስተምራቸው ነገሮች ስሰማ በጣም ደስ ይለኛል። በተለይ በወቅታዊ ሁኔታ ላይ ምሁራኖችን ሀገራቸውን እንዴት እንደሚያገለግሉ ኢትዮጵያን በአሜሪካ ለሀገራቸው እንዴት እንደሚያስቡ ሁሉ እያቀረበ ብዙ ጊዜ አስተዋጽኦ የሚያደርግ ነው የአሜሪካን ሬዲዮ ጣቢያ። በመሰረቱ በኢትዮጵያ ላይ ብዙ አጀንዳዎችን እያወጣ እያዘጋጀ የሚያቀርብ ሚዲያ ነው። በጣም ደስ ይለኛል። በሀገር ውስጥ ያሉትን ወኪሎቹም አሉ። የሚያቀርቡት ሁኔታ ሁሉ ከአካባቢ ሁኔታ ጋር የተጠኑ ሁኔታዎችን ስለሚያቀርቡ ከህብረተሰቡ የሚሰማውና የሚያየውን ካልሆነ በስተቀር የተዛባ ነገሮች ሲያቀርብ አይቻላል። ምናልባት የተዛባ ነገር ሊኖረው ይችል እንኳ ይቆጠባል ብዬ ገምታለሁ እንጂ ለህዝቡ የሚጠቅም ነገሮች ነው ብዙ ጊዜ የሚያቀርባቸው። ፕሮግራሙ ሰፋ ያለ ቢሆን ደስ ይለኛል። አንዳንድ የምሁራን ጊዜ ያጥራሉ ለማስረዳት ጊዜ ሰጥቶ የሚያሳያቸው ነገሮች ይቋረጣሉ። እነዚህን ነገሮች ሰፋ ቢያደርጋቸው ብዙ ትምህርት እናገኝበታለን ብዬ ገምታለሁ።
ዛሬ በዓለም አቀፍ ደረጃ የሚከበረውን የዓለም አቀፍ የሬዲዮ ቀን አስመልክቶ አስተያየት የሰጡን አድማጮች የተከታተላችሁት አድማጮቻችንን እናመሰግናለን። በዚሁ ወደ ሳምንታዊ የስፖርት ዝግጅት ነው የምናልፈው። በዱባይ ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታ የፍጹም የበላይነት አሸንፈዋል። የ2015 ቤትኪንግ የኢትዮጵያ ፕሪሚየር ሊግ ቅዳሜ ዕለት ድሬዳዋ ቀጥሏል። አርሰናል በተከታታይ ነጥብ በመጣሉ በሊጉ ያለው የመሪነት ነጥብ እየጠበበ መጥቷል። ሪያል ማድሪድ የሳውዲውን አልሂላል 5-3 በማሸነፍ የፊፋ የክለቦች ዓለም ዋንጫን አንስቷል። ኬኔዲ አባተ ተጨማሪዎች አሉት።
ትናንት እሁድ የካቲት 5 በዱባይ በተካሄደ የማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ ማንንም ጣልቃ ሳያስገቡ ከአንደኛ እስከ አስረኛ ያለውን ደረጃ ይዘው አጠናቀዋል። በዓለም አትሌቲክስ የወርቅ ደረጃ ባለው በዚህ ውድድር በወንዶች ምድብ የመጀመሪያ የማራቶን ውድድሩን ያደረገው የ22 ዓመቱ አብዲሳ ቶላ አሸንፏል። የዓለም የማራቶን ሻምፒዮኑ የታምራት ቶላ ወንድም አትሌት አብዲሳ ቶላ በዱባይ ያደረገውን የመጀመሪያ የማራቶን ውድድሩን 2 ሰዓት ከ05 ደቂቃ ከ42 ሰከንድ በማጠናቀቅ ነው ባለድል የሆነው። ደሬሳ ገለታና ሃይማኖት አለው ሁለተኛና ሶስተኛ የወጡ አትሌቶች ናቸው። የቤተሰብ አባላት አሸናፊ በሆኑበት የዱባይ ማራቶን በሴቶች ምድብ የ2019 የዓለም ሀገር አቋራጭ የብር ሜዳሊያ ባለቤቷ ደሬ ዲዳ አሸንፋለች። የአትሌት ታምራት ቶላ ባለቤት የሆነችው አትሌት ደሬ የግሏን ፈጣን ሰዓት በማስመዝገብ ውድድሩን 2 ሰዓት ከ21 ደቂቃ ከ11 ሰከንድ ነው ያጠናቀቀችው። ይህም የመጀመሪያ የማራቶን ድሏ ሆኖ ተመዝግቧል። የዓለም አትሌቲክስ መረጃ እንደሚያመለክተው ሩቲ አጋና ስራነሽ ይርጋ ደግሞ በቅደም ተከተል ሁለተኛና ሶስተኛ የወጡ አትሌቶች ናቸው። በሆንግ ኮንግ ማራቶንም እንዲሁ በሴቶች ኢትዮጵያውያኑ ፋንቱ ጂማ፣ ስንቄ ደሴና ጋዲሴ ነጌሳ ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ አሸንፈዋል። በወንዶች ምድብ ደግሞ ኢትዮጵያውያን አትሌቶች ልመነ ጌታቸውና ጌዛ ሰንበታ ኬንያዊውን ፍሊሞን ኪፕቶ ኪፕቹምባን በመከተል ውድድራቸውን ሁለተኛና ሶስተኛ ደረጃ ይዘው አጠናቀዋል። ኢትዮጵያ በቻን የአፍሪካ ዋንጫ ውድድር ላይ በመታደርገው ተሳትፎ ምክንያት ተቋርጦ የቆየው የ2015 ቤትኪንግ የኢትዮጵያ ፕሪሚየር ሊግ ቅዳሜ የካቲት 4 ቅዱስ ጊዮርጊስ እና ኢትዮጵያ ቡና ባደረጉት ተስተካካይ ጨዋታ መካሄዱን ቀጥሏል። በድሬዳዋ ስታዲየም የተደረገው ይህ የአዲስ አበባ ደርቢ ጨዋታ አንድ እኩል በሆናቸው ውጤት ነው የተጠናቀቀው። በጨዋታው የመጀመሪያውን ግብ ያስቆጠረው ኢትዮጵያ ቡና ቢሆንም ውጤቱን አስጠብቆ መውጣት ግን አልቻለም። የቡናን ግብ በ43ኛው ደቂቃ መሐመድ ኑር ሲያስቆጥር ለጊዮርጊስ ደግሞ በ73ኛው ደቂቃ ላይ ቸርነት ጉክሳ የአቻነቱን ግብ አስቆጥሯል። ትናንት እሁድ በተካሄደ ሌላ ተስተካካይ ጨዋታ ወላይታ ዲቻና ሲዳማ ቡናም በተመሳሳይ 1-1 በሆናቸው ውጤት ተለያይተዋል። ከተስተካካይ ጨዋታዎቹ በኋላ ባለው ውጤት በ13 ጨዋታዎች በሰበሰበው 26 ነጥብ በጎል በልጦ ቅዱስ ጊዮርጊስ የደረጃ ሰንጠረዡን ይመራል። ኢትዮጵያ መድን ደግሞ በኩል 26 ነጥብ በጎል ክፍያ ተበልጦ ሁለተኛ ነው። ባህር ዳር ከተማ ከመሪው በአንድ ነጥብ ዝቅ ብሎ በ25 ነጥብ ሶስተኛ ደረጃ ላይ ይገኛል። በአዳማ ከተማ አስተናጋጅነት ሊቀጥል የነበረው የቤት ኪንግ ኢትዮጵያ ፕሪሚየር ሊግ ውድድር ወደ ድሬዳዋ ከተማ እንዲዛወር የተወሰነው የአዳማ ከተማ አመራሮች ከበላይ አካል በተሰጣቸው አቅጣጫ መሰረት ውድድሩን በመርሃ ግብሩ መሰረት ማካሄድ እንደማይችሉ በመግለጻቸው ነው ሲል የሊጉ አክሲዮን ማህበር ባለፈው ሳምንት በሰጠው መግለጫ ይፋ ማድረጉ ይታወቃል። አርሰናል በሁለት ተከታታይ ጨዋታዎች ነጥብ መጣሉን ተከትሎ ሊጉን በመምራት ያለው ልዩነት እየጠበበ መጥቷል። የእንግሊዝ ፕሪሚየር ሊግን በመምራት ላይ የሚገኘው አርሰናል ቅዳሜ ዕለት በሜዳው ብሬንትፎርድን አስተናግዶ አንድ እኩል በሆነ የአቻ ውጤት ተለያይቷል። ይሁን እንጂ ቶኒ ለብሬንትፎርድ በ74ኛው ደቂቃ ላይ ያስቆጠራት የአቻነት ግብ የኦፍሳይድ ክርክር አስነስታለች። ምንም እንኳን ጨዋታውን የመራው ዳኛ ማሶን ጎሏ ከጨዋታ ውጭ ወይንም በኦፍሳይድ የተቆጠረች መሆን አለመሆኗን ካጣራ በኋላ ቢያጸድቅም ለውሳኔው የቫር ቴክኖሎጂን መስመር ባለመጠቀም ተወንጅሏል። የአርሰናል አሰልጣኝ አርቴታም በሰጠው አስተያየት ጨዋታው ከተጠናቀቀ በኋላ ግቧን አጣርቶ ከጨዋታ ውጭ በኦፍሳይድ መቆጠሯን አረጋግጫለሁ በማለት የቫር ሕግን ሽረዋል ሲል ዳኞችን ወቅሷል። የተለያዩ የእግር ኳስ ተንታኞችም የግቧ ሁኔታ በአግባቡ አልተጣራም ሲሉ ትችት ሰንዝረዋል። ብራይተን ከክሪስታል ፓላስ ጋር በተመሳሳይ አንድ እኩል በተለያየበት ጨዋታ ላይም መሰል የቫር ክፍተት መታየቱን ተከትሎ የሊጉ ዳኞች ማህበር ኃላፊ ሃዋርድ ዌብ ዳኞችን ሰብስበው በዳኝነት ሂደቱ ላይ እምነት ሊያሳጣ የሚችል መሰል ክስተት እንዳይኖር በሚል ውይይት አድርገዋል። ያሞኔይ ከኤቨርተን ሽንፈት በኋላ አርሰናል ቅዳሜ ደግሞ 2 ነጥብ በመጣሉ ከተከታዩ ማንቸስተር ሲቲ ጋር ያለው ልዩነት ወደ 3 ነጥብ ጠቧል። ሲቲ ትናንት አስቶን ቪላን 3-1 በማሸነፍ አንድ ተስተካካይ ጨዋታ ካለው ከአርሰናል በ3 ነጥብ ዝቅ ብሎ በ48 ነጥብ ሁለተኛ ደረጃ ላይ ይገኛል። ሁለቱ ክለቦች ረቡዕ ዕለት እርስ በርስ ይገናኛሉ። ትናንት በተካሄደ ሌላ ጨዋታ ሊድስ ዩናይትድን 2-0 ያሸነፈው ማንቸስተር ዩናይትድ በሊጉ 3ኛ ደረጃ ላይ ተቀምጧል። በ15 ነጥብ በሊጉ ግርጌ ላይ የሚገኘው ሳውዝሃምፕተን በወልቭስ መሸነፉን ተከትሎ አሰልጣኙን ከስራ አሰናብቷል። አሰልጣኙ ናታን ጆንስ ወደ ክለቡ ከመጣ ከ3 ወራት በኋላ ነው የተሰናበተው። ጆንስ በፕሪሚየር ሊጉ የውድድር ዓመት ከኃላፊነት የተነሳ 8ኛው አሰልጣኝ ሆኗል። በመጨረሻም የስፔኑ ሪያል ማድሪድ በሞሮኮ ራባት የሳውዲውን አልሂላል በመርታት የ19ኛው የክለቦች የዓለም ዋንጫ ሻምፒዮን ሆኗል። 8 ግቦች በተቆጠሩበት በዚህ ጨዋታ ማድሪድ አልሂላልን 5-3 በሆነ ውጤት በማሸነፍ 5ኛ የክለቦች የዓለም ዋንጫ ድሉን ነው ያሳካው። በዚህም ማድሪድ 5 የፊፋ የክለቦች የዓለም ዋንጫዎችን በማንሳት በራሱ የተያዘውን ክብረ ወሰን ማራዘምም ችሏል። በአውሮፓና በኤዥያ ሻምፒዮኖች መካከል በ ራባት በሚገኘው ልዑል አብደላ ስታዲየም ቅዳሜ በተደረገው በዚህ የፍጻሜ ጨዋታ ፍሬድሪኮ ቫልቨርዴ እና ቪኒሺየስ ጁኒየር ለማድሪድ 2-2 ግቦችን ሲያስቆጥሩ ቀሪዋን አንድ ጎል የባላንዶር አሸናፊው ካሪም ቤንዜማ ነው ያስቆጠረው። ለአልሂላል ደግሞ ከሽንፈት ያልታደጉትን ግቦች ሙሳ ማሬጋ በ26ኛው፣ ሉቺያኖ ቬቶ ደግሞ በ63ኛው እና 79ኛው ደቂቃ ላይ ማስቆጠር ችለዋል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ራዲዮ በመላው ዓለም የሚገኙ የተለያዩ ማህበረሰቦችን በማስተማር በማሳወቅና በማሳተፍ ጠቃሚ ሚና መጫወቱን እውቅና በመስጠት የአሜሪካ ድምጽ የዓለም ራዲዮ ቀን ያከብራል። ራዲዮ አሁንም ታማኝ ከሆኑ መገናኛ ብዙሃን አንዱ በመሆን ተቃሚ ሐሳቦች ተጽዕኖ እንዲኖራቸው ማገዝ፣ በተለያዩ ጉዳዮች ላይ ውይይትና ንግግር እንዲጀምር ማድረግና የህዝብ አስተያየትን በመቅረጽ ረገድ አስተዋጽኦ ያደርጋል። የአሜሪካ ድምጽ የዚህ ሂደት አካል በመሆኑ ኩራት ይሰማዋል። የዚህ ዓመት የራዲዮ ቀን መሪ መፈክር ራዲዮና ሰላም ሲሆን፣ ይህም ግጭቶችን በማርገብና ሰላም እንዲሰፍን በማበረታታት ረገድ ራዲዮ የሚጫወተው ሚና ያመለክታል።
እኛም ዝግጅቶቻችንን በዚሁ እናጠናቀቃለን። ከቀናባሪያችን ኤልያስ አስማረ ጋር በመሆን ሳስተናግዳችሁ አመሻችሁ ስመኝሽ የቆየ ነበርኩ። ሰላም፣ ደህና ደሩ። Thank you.